ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭት ጀመረ። የተከበራችሁ ሙስሊም ምእመናን እንኳን ለቅዱስ ረመዳን አደረሳችሁ። ጸሎታችሁ የሚሰማበት የብርታትና የጽሞና ጊዜ እንዲሆን እንመኛለን። ጤና ይስጥልኝ ክቡራትና ክቡራን አድማጮች። የኢትዮጵያ አየር መንገድ በኮቪድ-19 ውስጥ
የአሜሪካ አየር መንገዶች እንደሚታወቀው ወይም የአውሮፓ ከፍተኛ ገንዘብ ያገኛሉ ከመንግስት አየር መንገዳቸው እንዳይወድቅ ወድቆ እንዳይቀር ይነሳ ማለት። ኢትዮጵያ አየር መንገድ ግን ይህ ሊያደርጋ ይችላል። ኢትዮጵያ ሀገራችን ይህንን ገንዘብ ረስኪ ለማድረግ የሚመጣ ገንዘብ የለም። እኛም ማኔጅመንቱ በልህ ይህን መሰራት አለበት፣ የአየር መንገድ በዚህ ሁኔታ ወድቆ መቅረብ አይችልም፣ ስለዚህ ተብሎ ነው ረስኪ ፕላን የሚል ተዘጋጅቶ ከፍተኛ ገበያ ወደ 550 ዶላር በዚህ ጊዜ እስከ አስሪን ድረስ ማጣት ከፍተኛ ስለሆነ።
አቶ ንጉሱ ወርቁ በአሜሪካ የኢትዮጵያ አየር መንገድ ስራ አስኪያጅ ናቸው። በዚህ ምሽት ይናገራሉ። ከኮቪድ-19 እያገገሙ ያሉ ሰው አሉ።
ጓደኛዬ ነበረችኝ አብራ የምትሰራ ስሟ አማሊ ነበር። የእሷም እናት በአጋጣሚ ይዟት ነበር እና እንደዋወል ነበር ቀን በቀን እንደዚ አርጊ ሳይሆን እንደዚ አርጊው ያየነውን ነገር በኢንተርኔትም ሰርች እያደረግን እንወያይ ነበር። እዚ አርጊ እንደዚ አርጊ ሳይሆን እንደዚ አርጊው ምናምን። እሷ ኩናማ ነበረች፣ ከኤርትራ ነበር የመጡ።
ከአስታማሚ ልጃቸው ጋር ይዘናቸዋል። እሁድ ሚያዝያ 18 2012 ዓ.ም። የተከበራችሁ ክርስቲያን ምእመናን እንኳን ለዳግማ ትንሣኤ ያደረሳችሁ። ከየቤታችን እየሰራን ጽዮን ግርማና ሰሎሞን አባተንን በዚህ ምሽት አብረናችሁ ያለ ነው። እባካችሁ ራሳችሁን ከኮሮና ቫይረስ ጠብቁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምን አመሻችሁ አድማጮች። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው የ957 ሰዎች የላብራቶሪ ምርመራ አንድ ሰው በኮሮና ቫይረስ መያዙ እንደተረጋገጠ፣ በአጠቃላይ በሀገሪቱ በቫይረሱ የተያዙ ሰዎች ብዛት 123 መድረሱን የኢትዮጵያ የሕብረተሰብ ጤና ኢንስቲትዩትና የኢትዮጵያ የጤና ጥበቃ ሚኒስቴር ገልጸዋል። በሌላ በኩል በትናንትናው ዕለት 12 ሰዎች አዲስ አበባ ውስጥ ከበሽታው እንዳገገሙ፣ በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች 41 መሆናቸውን የኢትዮጵያ ሕብረተሰብ የጤና ኢንስቲትዩትና የሀገሪቱ የጤና ጥበቃ ሚኒስቴር አስታውቀዋል። በብዙ ሺህ የሚቆጠሩ ካሜሩናውያን እስረኞች ተለቀዋል። የማዕከላዊ አፍሪካዊቱ ሀገር መንግስት የኮሮና ቫይረስ እየተስፋፋ መሆኑን ከገለጸ በኋላና እስረኞች በከፍተኛ ደረጃ ተጋላጭ ከሆኑት ቡድኖች መሃል በመሆናቸው የሀገሪቱ ፕሬዚደንት እስረኞች እንዲፈቱ ማዘዛቸው ታውቋል። ምን ያህል እስረኞች በቫይረሱ እንደተያዙ መንግስት የገለጸው ነገር የለም። በሁለት ወራት ባነሰ ጊዜ ውስጥ ከ1500 በላይ የሚሆኑ ሰዎች በኮሮና ቫይረስ እንደተያዙ፣ ከ50 በላይ ደግሞ እንደሞቱ የካሜሩን መንግስት አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። በዩናይትድ ስቴትስ በኮቪድ-19 መዛመት ክፉኛ የተጎዳችው ኒውዮርክ ነዋሪዎች በቅርቡ ወደ መድኃኒት መሸጫ መደብሮች በመሄድ የቫይረሱ ምርመራ እንደሚደረግላቸው የክፍለ ግዛቱ አስተዳዳሪ አንድሪው ኮሞ ትላንት አስታውቀዋል። 5000 የሚሆኑ ፋርማሲዎች ምርመራ ለማካሄድ እንደሚፈቀድላቸውና ግቡ በቀን 40,000 ምርመራዎች ማካሄድ መሆኑን ኮሞ ገልጸዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኮሮና ቫይረስ በሽተኞች የቤት ዕቃ ማጽጃ የሆነውን ኬሚካል በመርፌ መልክ በመውጋት ሊድኑ ይችሉ እንደሆነ በሐሳብ መልክ ማቅረባቸውን የጤና ጥበቃ ባለሥልጣኖችና ኬሚካሉን የሚያመርቱ ፋብሪካዎች በህብረት አውግዘዋል። ከኢኮኖሚ አንጻር ደግሞ ኮሮና ቫይረስ በዓለም ኢኮኖሚ ላይ ከፍተኛ ጉዳት እንደሚያደርስ ታውቋል። በባሰ የሚጎዱት ግን አዳጊ ሀገሮች መሆናቸውን ዓለም አቀፍ የገንዘብ ድርጅትና ሌሎች ድርጅቶች አስጠንቅቀዋል። 265 ሚሊዮን የሚሆኑ ሰዎች በያዝነው ዓመት ከባድ ረሃብ ሊገጥማቸው እንደሚችል የተባበሩት መንግስታት የምግብ ድርጅት ገልጿል። ቡድን 20 በመባል የሚታወቀው ዓለም አቀፍ መድረክ መላ ሀገሮች፣ ዓለም አቀፍ ድርጅቶች፣ የግል ዘርፎች፣ ለጋሽ ተቋማትና ግለሰቦች ኮቪድ-19ን ለመታገል ለቀየሰው ዓላማ ገንዘብ እንዲያዋጡ ጥሪ አድርገዋል። ግቡ 8 ቢሊዮን ዶላር ለማግኘት መሆኑንም አስታውቋል። ቡድኑ ቀደም ሲል የ1.9 ቢሊዮን ዶላር መዋጮ ማግኘቱን ገልጿል። የቡድን 20 የወቅቱ ሊቀመንበር የሆነችው ሳውዲ አረቢያ 500 ሚሊዮን ዶላር ማዋጣቷ ተዘግቧል። በአውሮፓ ደግሞ ስፓኝ ከዛሬ ጀምሮ በስድስት ሳምንታት ውስጥ ለመጀመሪያ ጊዜ ልጆች ከቤታቸው እንዲወጡ ፈቅዳለች። እስካሁን ባለው ጊዜ አስፈላጊ ነገሮችን ለመግዛት እንዲወጡ የሚፈቀድላቸው ጎልማሶች ብቻ ነበሩ። ከዛሬ አንስቶ ግን ልጆች ከቤተሰቦቻቸው ጋር ሆነው ለአንድ ሰዓት ያህል መውጣት ይችላሉ። ከሌሎች ልጆች ጋር ለመገናኘት ግን አይፈቀድላቸውም። ይዘውት ሊወጡ የሚችሉት አሻንጉሊትም አንድ ብቻ ነው። የአውሮፓ የበሽታ ቁጥጥር ማዕከል ያወጣው አዲስ ዘገባ በገለጸው መሰረት ከዓለም የበዙ የጤና ጥበቃ ሰራተኞች በኮቪድ-19 የተያዙት ስፓኝ ውስጥ ነው። በስፓኝ በቫይረሱ ከተያዙት 205,905 በሽተኞች 18 ከመቶዎቹ የጤና ሰራተኞች መሆናቸውን ዘገባው ጠቅሷል። ኢጣሊያ ውስጥ በቫይረሱ ከተያዙት ሰዎች 10 ከመቶ፣ በዩናይትድ ስቴትስ 3 ከመቶ በጤና ጥበቃ መስክ የተሰማሩ መሆናቸውን የአውሮፓ የበሽታ ቁጥጥር ማዕከል ያወጣው ዘገባ አስታውቋል። ስፓኝ ከዩናይትድ ስቴትስ ቀጥላ በኮሮና ቫይረስ በሽተኞች ብዛት ከዓለም ሁለተኛዋ መሆኗ ታውቋል። አውሮፓ ውስጥ በቫይረሱ ክፉኛ የተጎዱት ኢጣሊያና ፈረንሳይ የእንቅስቃሴ እገዳን መላላት ጀምረዋል። ከዓለም እጅግ ጥብቅ የተባለ እገዳ ደንግጋ የነበረችው ህንድ በአንዳንድ መንደሮች የንግድ ስራዎች እንዲቀጥሉ ፈቅዳለች። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው። በፌስቡክ ላይቭ በቀጥታ ልታደምጡን ትችላላችሁ። ቪኦኤ በኮቪድ-19 ውስጥ
የሰው ልጅ መረጃው ከደረሰው በራሱ ግንዛቤ፣ በራሱ እውቀት መረጃውን በተቻለ መጠን አቻችሎ ስራ ላይ ያውለዋል። ስለዚህ መረጃው የኢትዮጵያ ህዝብ ከሐኪሞች ከመንግስትም ደግሞ መመሪያ የሚሰጣውን መከተል፣ ሐኪሞች በተለይ የሚሰጡትን መረጃ ለመከላከል መከላከያ ብቻ ነው ያለን። እንኳን ለኛ ለበቁ ለሰለጠኑ ሀገር አላቸው ለሚባል ሀገርም መድኃኒት የለውም።
ይሄ በመንግስት በሚወሰድ እርምጃ ብቻ ሐኪም ቤት ውስጥ ያሉ የጤና ማዎች ሐኪሞች በሚወስዱት እርምጃ ብቻ ሳይሆን መላ ህዝብ፣ ሴት ሳይል ወንድ ሳይል፣ ወጣት ሳይል ሽማግሌ ሳይል፣ ኦሮሞ ሳይል አማራ ሳይል፣ ክርስቲያን ሳይል ጉራጌ ሳይል እስላም ሳይል፣ ሁሉም መተባበር ያለበት ይመስለኛል። ከዚህ ጣጣ ውስጥ በጋራ አሸንፈስታ አንዳንድ ጊዜ ደግሞ ይመስለኛል እንዲህ አይነት መከራ ስናልፍ የሚከተለው ጥሩ ነገር ይሆናል ብያስ።
የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተር ትዝታ ብላቸውና የአፍሪካ ዲቪዥን ዳይሬክተር ንጉሴ መንገሻን ነው የሰማችሁት። በስፋት ይመለሳሉ። አሁን ወደ መጀመሪያው ዝግጅት እንዝለቅ። የኢትዮጵያ አየር መንገድ በኮቪድ-19 ውስጥ ኮቪድ-19 አብዝቶ የጎዳው የምጣኔ ሀብት የጉዞና ቱሪዝም ዘርፍ ውስጥ በዓለም ዙሪያ ቦታው እየጎላ ሲመጣ የቆየው የኢትዮጵያ አየር መንገድ ባለፉት ጥቂት ሳምንታት ያጋጠመው የገቢ ማጣት ቀላል የሚባል አይደለም። ይህንን የአየር መንገዱ የአሜሪካ በረራዎች ስራ አስኪያጅ አቶ ንጉሱ ወርቁ ሰሞኑን ከአሜሪካ ድምጽ ጋር ቃለ ምልልስ ሲያደርጉ ገልጸውታል።
እንግዲህ ከፍተኛ የኢኮኖሚ ላይ የፈጠረው ጫና አለ። የሰዎች እንቅስቃሴ ተገቷል። ሰዎች እየሄዱ አይደለም። ስለዚህ በዚህ መንገድ ብዙ አውሮፕላኖቻችን መሬት ላይ ናቸው ያሉት። በቅርቡ በዋና ስራ አስፈጻሚያችን በተገለጸው ከ120 ምናምን ጣቢያ ወደ አሁን 19 ጣቢያ ብቻ ነው የሚያለው። ይሄ ደግሞ ብዙ ሰራተኞች ከስራ ውጭ እንዲሆኑ፣ ይሄ ደግሞ እንግዲህ ብዙ አውሮፕላኖች ከስራ ውጭ ስለወጡ ብዙ ሰራተኞችን ስራ እንዳይኖራቸው አድርጓል። በዚህ ምክንያት እረፍት የሚወጡ ሰራተኞች ይኖራሉ። ይህ ነው የተደረገው። በድጋሚ ከዋናው ስራ አስፈጻሚ እንደተገለጸው ኢትዮጵያ አየር መንገድ በአሁኑ ሰዓት ሰራተኞች የማባረር እቅድ የለውም።
ጊዜያዊ ሰራተኞች ግን ከስራ ውጭ እንዲሆኑ መደረጉን ገልጸዋል አቶ ንጉሱ። ይህ ሲሆን ለነዚያ ኑሯቸውን ከኢትዮጵያ አየር መንገድ እንቅስቃሴ ጋር አቆራኝተው ለሚኖሩም ሰዎች የታሰበ ነገር ይኖር ይሆን?
የኢትዮጵያ አየር መንገድ ስራ በጊዜያዊነት የሚሰሩ ሰራተኞች በጊዜው ስራ ስለሌለ እንዲያርፉ የተደረገበት ሁኔታ አለ። ግን ስራ ማባረር በተመለከተ ቋሚ ሰራተኞች እረፍት እንዲወጡ የተደረጉ አሉ። ከዛ ውጭ ግን የተባረሩ ሰራተኞች የሉም።
እነዚያ ስራ እንዲያቆሙ ያደረጋችኋቸው የኮንትራት ሰራተኞች ወይም ጊዜያዊ ሰራተኞች አሁን ባለው ሁኔታ መቼም ይታወቃል፣ ዓለም ሁሉ በችግር ላይ ነው ያለው እና ለድጋፍ ያሰባችሁት መርሃ ግብር አላችሁ? እቅድ ውጥን አላችሁ?
በዝርዝር እንግዲህ በሄድ ኦፊስ ደረጃ ሊገለጽ የሚችል ነው። በእኔ ደረጃ ምንም ዝርዝር የለኝም። ነገር ግን በአጠቃላይ ማለት የሚችለው ስራው ከሌለ በጊዜያዊነት የሚሰራ በየለቱ በሰሩ ስራ ወይም ደግሞ በኮንትራት የሚሰሩ ስራ ከሌለ እንዲያርፉ የማድረግ ስራ ነው የተከናወነው። እናምናለን በአጭር ጊዜ ውስጥ ሁኔታዎች ወደ ቀድሞ ተመልሶ አሁን እንዲያርፉ የተደረጉ ብቻ ሳይሆን ተጨማሪ ሰራተኞችም ቀጥረን እንሰራለን ብለን ነበር የሚሰራው። ቪዥን 2035 የሚባለው ማለት ነው፣ ወይም ቪዥን 2025። በዚህ ሁኔታ እንግዲህ በዝርዝር ዋና መስሪያ ቤታችን መገለጫ ሊሰጥበት ይችላል።
በእርግጥ ይህንና ሌሎችም ጥያቄዎችን ይዘን ወደ ዋናው መስሪያ ቤት መዝለቃችን አይቀርም። አቶ ንጉሱ በቀጥታ የሚመሩትን የአሜሪካ ገበያቸውንም ኮቪድ-19 በእጅጉ የጎዳው መሆኑን ይናገራሉ። በረራዎችን ቀንሰዋል፣ ገቢውም ቀንሷል።
ከፍተኛ ሁኔታ ጎድቶታል። ምክንያቱም እኛ በአሜሪካን ሀገር እውነት ነው እያደገ ነበር አየር መንገዱ። ዋሽንግተን ዲሲ ወደ 20 ዓመት እንግዲህ በረናል። በአሁኑ ሰዓት ግን ይበር የነበረው ኒውዮርክ፣ ሁለቱም ኤርፖርቶች ኒውዮርክና ጄፍኬ፣ ሺካጎ ይበር ነበር፣ ሂውስተን ይበር ነበር እና በዚህ ላይ ጫና ፈጥሯል። ሆኖም የበሳምንት የምንበርባቸውን ጊዜያቶች በመቀነስ አሁንም ዋሽንግተን ዲሲ፣ ኒውዮርክ፣ ሺካጎ፣ ሂውስተንም ቀንሰን ፍሪኮንሲያችንን እየበረን ነው። ነገር ግን የመንገደኛ ቁጥር ቀንሰዋል እና ፍሪኮንሲዎችን በሳምንት የምንበርባቸውን ጊዜያቶች ላይ ጫና ፈጥሯል። ሆኖም አገልግሎታችንን ባለማተወበት እየሰራ ነው ማለት ነው።
የዩናይትድ ስቴትስ መንግስት ለኢትዮጵያ አየር መንገድም ያለውን አድናቆትና ምስጋና የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በቅርቡ ለጠቅላይ ሚኒስትር አብይ አህመድ ደውለው ገልጸው ነበር። ምንድን ነው የሆነው? አቶ ንጉሱ፣
አሜሪካኖች በአፍሪካ ሀገር በተለያየ ሁኔታ ይኖራሉ። በዲፕሎማሲ ስራ፣ በቢዝነስ፣ በቱሪዝም፣ በፒስ ኮር በጣም በርካታ አሜሪካኖች አፍሪካ ውስጥ ይኖሩ ነበር፣ ይሰሩ ነበር። ይህ ችግር በተፈጠረበት ጊዜ ፍላይቶች ስለተጓጎሉ አሜሪካኖቹ መውጫ አጥተው ነበር በእውነት እና በዚህ ጊዜ ዋና መስሪያ ቤታችን ይህ ጥያቄ ሲቀርብለት ከሚመለከታቸው የአሜሪካን ፕሬዚዳንት ስልጣኖች ሰራተኞች ጋር በመተባበር ከበርካታ የአፍሪካ ሀገራቶች ወደ አሜሪካ ማመንት እንግዲህ ያው እንደሚታወቀው በምንም አይነት በረራዎች ያለ ያህል ስኬጁል የሆኑ በረራዎች ብዙ የአውሮፓ አየር መንገዶች ወይ የአሜሪካ አየር መንገዶች ወይም የኢትዮጵያ አየር መንገድም መደበኛ በረራዎች ቆመዋል። በዚህ ሁኔታ አሜሪካኖች የሚወጡበት መንገድ አልነበረም ማለት ነው። በዚህ ሁኔታ ላይ ነው እኛ እነዚህ የአሜሪካን ዜጎች ወደ ሀገራቸው ያመላለስ ነው።
በነገራችን ላይ ፕሬዚዳንት ዶናልድ ትራምፕም ትናንት ለጠቅላይ ሚኒስትር አብይ አህመድ ደውለው በኮቪድ-19 ትግልና ሕክምና ውስጥ የህይወት ማቆያ ድጋፍ መስጫ መሳሪያዎችን እንደሚልኩላቸው ድጋፋቸውንም እንደሚቀጥሉ ነግረዋቸዋል። በዚያው ለታ ምክንያት ነው ማለት አይደለም። እንዲያው የአሜሪካና የኢትዮጵያ መደጋገፍ ጉዳይ ከተነሳ አይቀር ላስታውስ ብዬ እንጂ እግረ መንገዴን አሜሪካ በህዳሴ ግድብ ጉዳይ በያዘችው አቋም ምክንያት ሁሉም ቦታ ያለ ብዙ ኢትዮጵያዊ በጣም መከፋቱና ያንንም በአደባባይ ሲገልጽ መቆየቱ ይታወሳል። ለመሆኑ ሁለቱ መሪዎች ይህንን ጉዳይ አንስተው ይሆን? የአሜሪካስ አቋም እንዴት ነው? ሌሎችስ ያነሷቸው ጉዳዮች ነበሩ? ለጊዜው በዝርዝር የወጣ መረጃ የለም። ወደዚህ ጉዳይ በሌላ አጋጣሚ እንመለሳለን። አሁን ወደ ጀመርነው የኮቪድ-19 እና የኢትዮጵያ አየር መንገድ ታሪክ እንዝለቅ። የዓለም የምግብ መርሃ ግብር በኮቪድ-19 ትግል ውስጥ በግንባር እየተረባረቡ ካሉ ድርጅቶች አንዱ ነው። እንዲያውም ከምግብና እርሻ ድርጅትና ከሌሎችም የተባበሩት መንግስታት የምግብ ተቋማትና 14 ሌሎችም ድርጅቶች ጋር በመሆን በመጪዎቹ 8 ወራት ውስጥ ከባድ ረሃብ በዓለም ዙሪያ እንደሚኖር ተናግረዋል፣ አስጠንቅቀዋል። በተለይ አፍሪካ ትጎዳለች ብለዋል በቀዳሚነት። ስለዚህ ለአፋጣኙ ምላሻቸውና ለመላ አህጉሪቱም ለመድረስ እንደ መንደርደሪያና እንደ መናኸሪያ የመረጡት ቦሌ ዓለም አቀፍ አይሮፕላን ጣቢያን ነው። የዓለም የምግብ ፕሮግራም ከአየር ጣቢያው ስራ ጀምሯል። ለምን ይሆን? የኢትዮጵያ አየር መንገድስ ድርሻ ይኖረው ይሆን? አቶ ንጉሱ።
ይህ እንግዲህ አየር መንገዱ ባለፈው 10 ዓመታት ማለት ይቻላል ከፍተኛ የሆነ የኢንፍራስትራክቸር ስራው ሰርቷል። ለምሳሌ የካርጎ ተርሚናሉ ተስፋፍቷል። በአፍሪካ በአንደኛ ደረጃ ሊጠቀስ የሚችል ነው፣ በአቅሙ ማለት ነው፣ በቴክኖሎጂው። በዚህም ሆነ ለምሳሌ ክቡር ጠቅላይ ሚኒስትሩ ከቻይና ያገኙትን ለአፍሪካ ሀገሮች በሙሉ የሚሆኑ የህክምና እቃዎች ተረክበን በአጭር ጊዜ ውስጥ በቀናት ጊዜ ውስጥ በ54 የአፍሪካ ሀገር ማዳረስ እንቻል ማለት የአውሮፕላኖቹን ብቃት አዲስ አበባ ያለው ተርሚናል ደግሞ የካርጎ ብቃት ያሳያል። ይህንን ሁሉ ግንዛቤ ውስጥ ከተው ይመስለኛል አሁንም አዲስ አበባን በተባበሩት መንግስታት በአፍሪካ በኢትዮጵያ በአስቸኳይ ጊዜ የሚሆኑ የህክምና ወይም ደግሞ የምግብ የተለያዩ አገልግሎቶችን ለማሰራጨት ዋነኛ ጣቢያ ሆኖ የተመረጠው እነዚህ ሁሉ ግምት ውስጥ በማስገባት ይመስለኛል እና አየር መንገዱ ከፍተኛ ስራ ሰርቷል ባለፉት 10 ዓመታት።
ኮቪድ-19 በዓለም ላይ ባሳረፈው ብርቱ ጡጫ ምክንያት ብዙ ህይወት ተመሳቅሏል። ብዙ ፋብሪካዎች፣ የንግድና የአገልግሎት ኩባንያዎች የማንሰራራታቸው ነገር እጅግ አሳሳቢ እስኪሆን ተጎድቷል። አሜሪካን ጨምሮ የበለጸጉት ሀገሮች ምጣኔ ሀብት ፈጥኖ ለማሽቆልቆል ተገዷል። ስራዎች ጠፍተዋል፣ እየጠፉ ነው። ስራ አጥነቱ በእጅጉ ተተኩሷል። አቶ ንጉሱ እንዳነሱት ሁሉ ግዙፎቹ አየር መንገዶች ከገበያ ውጪ የሆኑ ነው። የኢትዮጵያ አየር መንገድ ግን ዛሬም ከሰማዩ ጨርሶ አልጠፋም። በአብዛኛው ከዓለም አንድ ጥግ ወደ ሌላ መክነፉን አላቋረጠም። ለዚህ አገልግሎቱ መቀጠል ደግሞ የመንገደኞቹን አይሮፕላኖችም ወደ ጭነት ስራ የማዞር ሐሳብ እንዳለው ዋና ስራ አስፈጻሚው ተናግረዋል። ክፉ ቀን አይሎ ቢበረታም መቼም ማለፉ አይቀርምና አየር መንገዱ ወደ መደበኛው ገበያ ልግባ ያለ ጊዜ ይህ ሁኔታ እንቅፋት አይሆንበትም? በጀቶቹ ጥራትና ደህንነት ላይስ ጎጂ ተጽዕኖ አያሳድርም?
ይሄ እንግዲህ ሴናሪዮ ፕላኒንግ የምንለው በቃና ወደ ቀድሞ ህይወት እንደምንመለስ ማወቅ አይቻልም። አንዳንድ ትንበያዎች ወይም መላምቶች በአጭር ጊዜ ሊመለስ ይችላል ወይ መካከለኛ ጊዜ ወይም ደግሞ ረዘም ምናለ ጊዜ ይወስዳል የሚሉ አስተሳሰቦች አሉ። እኛ በሀሳብ ደረጃ እያደረግን ያለ ነው ምንድን ነው ይህ ነገር ረጅም ጊዜ የሚፈጅ ከሆነ እና የመንገደኛ መጓጓዝ ቶሎ የማይሆን ከሆነ የተወሰኑ አይሮፕላኖችን ኮንቨርት አድርጎ ወደ ካርጎ የመውሰድ እቅድ አለን። ይህም ደግሞ እንግዲህ ብዙ የኢንጂነሪንግ ስራ የሚሰራበት አለ። ከአምራቾቹ ጋራ ከቦይንግ ከኤርበስ ጋራ አብሮ መስራት የሚጠይቁ ስራዎች አሉ። ግን እንደ እቅድ የተያዘ ነገር ነው። ኦቨርናይት የሚቀየር አይደለም። የራሱ የሆነ ቴክኖሎጂ የራሱ የሆነ እንግዲህ በሀሳብ በደንብ ተሰርቶ እንደውም ሬስኪው ፕላን ተብሎ አየር መንገዱ ያቀረበው አንዱ እሱ ነው። እንግዲህ ኢትዮጵያ አየር መንገድ እንደሚታወቀው የአሜሪካ አየር መንገዶች እንደሚታወቀው ወይም የአውሮፓ መንገዳቸው እንዳይወደቅ ወድቆ እንዳይቀር ይነሳ ማለት ነው።
አሁን ዛሬ እንኳን የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዋና ዋና ከሚባሉት አየር መንገዶች ጋር የ25 ቢሊዮን ዶላር ድጋፍ የዚህ የስቲሙለስ የሚባል የማነቃቂያ ድጋፍ ለመስጠት ቃል ገብተዋል፣ ተስማምተዋል። እውነት ነው።
ልክ ነው። ስለዚህ ኢትዮጵያ አየር መንገድ ግን ይህ ሊያደርግ አይችላል። ኢትዮጵያ ሀገራችን ይህንን ገንዘብ ረስኪ ለማድረግ የሚመጣ ገንዘብ የለም። እኛም ማኔጅመንቱ ገለህ ይህን መሰራት አለበት፣ የአየር መንገድ በዚህ ሁኔታ ወድቆ መቅረት አይችልም። ስለዚህ ተብሎ ነው ሬስኪው ፕላን የሚል ተዘጋጅቶ።
ሬስኪው ፕላን ማለት የማዳኛ እቅድ ማለት ነው፣ የማትረፊያ እቅድ።
ትክክል። ከፍተኛ ገበያ ወደ 500 ሚሊዮን ዶላር በዚህ ጊዜ እስከ አፕሪል ድረስ ማጣት ከፍተኛ ስለሆነ ይህንን ደግሞ ለማስተካከል በቀሪ ጊዜ ውስጥ ካርጎ አንዱ ትልቅ የገቢ ምንጭ ሊሆን ይችላል። አየር መንገዱ ሊያገኝ ይችላል። የስራ እድሎችን ማስቀጠል ይችላል ከሚል እየተሰራበት ያለ ነው። ሌላ ተጨማሪ የእኛ እንግዲያ በኢትዮጵያ አየር መንገድ አቪዬሽን ነውና በአዲስ አበባ የተለያዩ የአፍሪካ ሀገራቶች ትል አውሮፕላኖችን ይቀጥላል። አውሮፕላኖችን በመቀጠልም ከፍተኛ ገበያ በማግኘት ይህን ጊዜ የምንሻገርበት እቅድ ነው ማለት ነው። በዚህ ላይ ግን መጥቀስ የምፈልገው ቅድም መግቢያም ላይ ጠቅሰኸዋል፣ እዚህ አካባቢ ያሉ የኢትዮጵያ ኮሚኒቲዎች በኤምባሲ በኩል ለወገኖቻችን የተሰባሰቡ በበጎ ፈቃድ በርካታ በመቶ ሺህ የሚቆጠሩ የእጅ ጓንቶች፣ ማስኮች በነጻ አጓጉዘናል። ይህም ግዴታችን እንደሆነ አድርገን ነው የምንሰራው። ምክንያቱም ዞሮ ዞሮ ኢትዮጵያ አየር መንገድ ኢትዮጵያኖች ነው። ይህን ችግር ሁላችንም ተባብረን እንዲፈታ ካላደረግን ከፍተኛ አደጋ እንደሚያደርስ ስለምናውቅ አሁንም አንዳንድ ኢትዮጵያኖች በግለሰብ ደረጃ ወይም በመደራጀት እኛ ቢሮ እየመጡ እየጠየቁ ነው። እኛም የሚቻለውን ያህል በነጻ በማጓጓዝ ሀገራችን ውስጥ ምናልባት አይደርስም ብለን እናምናለን። እንግዲህ እስካሁን ገና ነን ብዬ አምናለሁ። በግሌ ከፍተኛ ጉዳት አይደርስም ብዬ ጸልያለሁ፣ አምናለሁ። ግን ቢሆንም ኢትዮጵያ አየር መንገድ እነዚህን ነገሮች ለማጓጓዝ ይቀጥላል ማለት ነው።
አቶ ንጉሱ፣ ሬስኪው ፕላን ሲሉ ወይም የማትረፍ የማዳን እቅድ ሲሉ በውስጡ የሚያስፈራ የሚያስደነግጥ ሽታ አለው። የኢትዮጵያ አየር መንገድ በዚህ ሁኔታ ከቀጠለ አጠቃላይ ሁኔታ አጠቃላይ አዝማሚያ ለአደጋ ሊጋለጥ ይችላል፣ ወይም ደግሞ መትረፍ ወደማይችልበት ደረጃ መዝለቅ ይችላል የሚል ስጋት አለ።
ይሄ እንግዲህ ቅድም እንዳልኩ ነው። ይሄ ነገር ከመቼ ነው የሚቀጥለው ነው። ይሄ ነገር እኛ አሁን ለምሳሌ እንዲሁ በሐምሌ፣ ጁላይ፣ ኦገስት ኖርማል ሊሆን ይችላል የሚሉ ግምቶች አሉ። አይ እንግዲህ ወደ ሴፕተምበር፣ ኦክቶበር፣ ኖቨምበር ድረስ ሊሄድ ይችላል የሚሉ ግምቶች አሉ። እነዚህ እንግዲህ መላምቶች ናቸው። አይ አመት ከአመትም በላይ ሊቆይ ይችላል የሚሉ ደግሞ እንደዚሁ ሌላ መላምቶች አሉ። ሶ መቼ ነው የሚደርሰው? እኛ እቅዳችን ክፉ ቢደርስ ይህን እናደርጋለን፣ ከዛ ካልደረሰ ደግሞ ይህን እናደርጋለን፣ ይህን እናደርጋለን። ግን ሴናሪዮ ፕላኒንግ ወይ ይሄ ቢሆን ይሄ ነገር በአጭር ጊዜ ከተፈታ መልካም ለሁላችንም ማለት ነው። በመካከለኛም ከሆነ እነዚህ እናደርጋለን። ይሄ ነገር ግን በጣም የረዘመ አመት ይፈጃል። ማንም የሚያውቀው የለም። እንደሚታወቀው ሙያተኞቹ ራሳቸው ምናልባት በአጭር ጊዜ ይመለሳል የሚሉ አሉ፣ ከአመት በላይ ይፈጃል የሚሉ አሉ። እና እንደ አየር መንገድ ግን ማኔጅመንት እየተደረገ ያለው በአጭር ጊዜ ከሆነ ይሄ እናደርጋለን፣ በመካከለኛ እናደርጋለን፣ ረጅም ጊዜ እስከወሰደ ይህን እናደርጋለን እያል እሱን ነው የምናስበው ማለት ነው። በአሁኑ ሰዓት ገበያችን ጨምሯል፣ ግን ህልውናችን የሚያሰጋ ነገር የለም። ምክንያቱም ጥሩ ባለፉት በርካታ አመታቶች ውስጥ አየር መንገዱ ትርፍ እያተረፈ ጥሩ ፐርፎርማንስ እያደረገ ስላለ ይህንን መቋቋም ይችላል። ነገር ግን እስከ መቼ ነው ይህ ነገር የሚቀጥለው የሚለውን እሱን ማወቅ ስለማንችል እኛ ማድረግ የምንችለው የተለያዩ
ክሮች
ማዘጋጀት ብቻ ነው።
አቶ ንጉሱ መቼም በተስፋ ነው የሚናገሩት። እንደዚያም ሆኖ ግን የግማሽ ቢሊዮን ኪሳራ ቀላል አይደለም፣ እንደዚሁም ስንመለከተው እና በዚህ በአጭር ጊዜ ውስጥ ማለት ነው። ነገር ግን የኢትዮጵያ አየር መንገድ በዚህ አሁን ባለንበት ሁኔታ ከጥንካሬውም በመነሳት የስታር አላያንስም አባል ነው። ምንም እንኳን የሀገሪቱ ኢኮኖሚ ፈቅዶ እንደ አሜሪካ ብድግ አድርጎ የማዳኛ ገንዘብ የማቆያ ገንዘብ መስጠት የሚችል ምጣኔ ሀብት ባይኖርም እንደነዚህ አይነት ህብረቶች እንደነዚህ አይነት ጥምረቶች የስራ መተጋገዝ እንደነ ስታር አላያንስ አይነቶቹ ድጋፍ ሊሰጡ የሚችሉበት አሰራር የለም? ከአያታም ቢሆን የምታገኙት ሌላ ድጋፍ አይኖርም?
መጀመሪያ $550 ወደ ግማሽ ቢሊዮን ያለው ያው ገቢ ትርፍ ሳይሆን ገቢ ነው የጎደለን። ሰው ኪሳራ ማለት አይቻልም
ነው። ገቢያችሁ ቀራጣችሁ አይገባኝ
ያለን ያህል ገቢ ቀርቶብናል ነው። በድጋፍ መንገድ ያን ያህል የተለያዩ እንግዲህ አያታ የሚያደርገው ነገር የዓለም አየር መንገዶች ህብረት በኤርፖርት አየር መንገዶችን መንግስታት እንዲደግፉ ታክስ እንዳይከፍሉ በማድረግ ኤርፖርቶች ላንዲንግ ፊ ወይም አውሮፕላን እንዲያርፍበትን እሱን እንዲቀንሱ ወይም ደግሞ የመክፈያ ጊዜ እንዲያራዝሙ የማድረግ ፋሲሊቴሽን ወይም ደግሞ የማስተባበር ስራ ሊሰራ ይችላል። በተረፈ ግን ኢንዱስትሪ በአጠቃላይ እንደ ሀገር ደረጃ ከፍተኛ ጫና ስላደረሰ በእውነት ማን ይረዳል የሚያስብል ሁኔታ ነው። በጣም ያደጉ የበለጸጉ ሀገሮችን ቢሆን ከተወሰነ ጊዜ በኋላ ይህን ነገር ማድረግ ይችላል። የዓለም ሀያሉ ሀገር አሜሪካን ብትሆን ይሄ ነገር እስከ ምን ያህል ድረስ ነው ይችላል? አሜሪካን ያህል ታላቅ ሀገር ይሄ ነገር አመት ሊቆይ መቆየት ይቻላል? አይቻልም። በአሁኑ ሰዓት ራሱ አንዳንድ ገቨርነሮች ወይም ስቴቶች እንዲከፈት ሀገሪቷን እንድትከፈት የሚሞክሩ
ሰው ወደ ስራ እንዲመለስ ማለት ነው።
ወደ ስራ እንዲመለስ ምክንያቱም በረዘመ ጊዜ ከባድ ጫና፣ ከባድ የኢኮኖሚ ቀውስ ፋይናንሻል ክራይሲስ ወይም ኢኮኖሚ ክራይሲስ ሊደርስ ስለሚችል
የፕሬዚደንቱም ጭንቀት ይሄው ይመስለኛል።
እና ማድረግ የሚችሉት እንግዲህ ይሄንን ነው። ደራታ የመሳሰሉ እንጂ ያን ያህል ገንዘብ አውጥቶ መስጠት የሚችል አካል እንግዲህ ያው እስካሁን እንደተማ ቀደመም እንደጠቀስከው እንደ አሜሪካ፣ አውሮፓ፣ ጀርመን ለምሳሌ ብትራንዛን ማድረስ ይችላሉ። ረጅም ጊዜ ቢሆን ማለት ነው። አንድ አመትም፣ ሁለት አመትም፣ ሶስት አመትም ይሄ ነገር ቢቀጥል መልሶ ማንሳት ይችላሉ። እኛ ግን አሁንም ደግሞ የሚለው ኢትዮጵያኖች ቆራጥነቱ አለ፣ የማኔጅመንቱ ብቃት አለ፣ ቁርጠኝነቱ አለ። ይህንን ነገር እንወጥተዋለን ብለን ለዚህ ነው ረስኪ ፕላን ወይ ቅድም ያልኩት ይሄ ቢሆን ይሄ እናረጋለን ይሄ እናረጋለን ብለን እየሰራ ነው ያለ።
መቼም ያው ገበያችሁ ቢቀጥልም እንቅስቃሴያችሁ ቢቀጥልም በብዙ መንገድ ደግሞ እየተጎዳ ነው እና ቅድም ጠቆም ያደረጉት የእዳ ጉዳይ አለ። ያንን እዳችሁን ምን ልትሆኑ ነው? አሁን በዚህ ሁኔታ ውስጥ የተመቻቸ ነገር የተነጋገራችሁት አለ ከአበዳሪዎቻችሁ ጋር?
ይህም እንግዲህ ብዙ የሚመለሰው በሄድ ኦፊስ ነገር ነው። ሽኮስ በአጠቃላይ ዲቴል ስላለው ነገር ግን እስካሁን እዳዎችን አየር መንገድ እየከፈለ ነው። የሚታወቀው ባለፉት በርካታ አመታቶች በተከታታይ ከፍተኛ ሁኔታ እያደገም አቅራቢ ሆኖ ስለነበረ ጥሩ የፋይናንሻል ሁኔታ ላይ ያለው አየር መንገድ ሰው ይህንን ጊዜ ተቋቁሞ ያልፋል። እንደዚሁም ደግሞ እንግዲህ አበዳሪዎችም ይህን ጉዳይ የሚያውቁ ስለሆነ ወደፊት ይህ ነገር እየቀጠለ ለረጅም ጊዜ እየቀጠለ የሚሄድ ከሆነ እነሱም ደግሞ እንግዲህ የመክፈያውን ጊዜ በማራት የተለያየ ነገር ሊያደርጉ ይችላሉ። በአሁኑ ሰዓት ግን እዳችን እየከፈልን ነው እና አንዳንድ ስራዎች እየሰራ ነው ማለት ነው።
አቶ ንጉሱ ወርቁ የኢትዮጵያ አየር መንገድ የአሜሪካ ስራ አስኪያጅ፣ ያደረጋችሁ ያላችሁ ጥረት ትግል እጅግ ከፍ ያለ ነው። የኢትዮጵያ አየር መንገድ ወትሮም እንደሚባለው ከነስሙ ከነክብሩ ለኢትዮጵያም ለኢትዮጵያውያንም ከዚያም አልፎ ለድፍን አፍሪካም ኩራት እየሆነ የሚታይ አየር መንገድ ነው። በአፍሪካውያን በራሳቸው አንደበት የሚገለጽ ነው በመሪዎቹ ሳይቀር ይህ አባባል እና ከዚህ አደጋ የኢትዮጵያ አየር መንገድ ያለ ጉዳት ይወጣል ወይም ጉዳትም ቢሆን ይህንን ያህል ለከፋ ጉዳት ሳይደረግ ይወጣል ብለን ተስፋ እናደርጋለን፣ እንጸልያለን። መቼም በክፋት ጊዜ በአደጋ ጊዜ በእንደዚህ አይነት ሁኔታ እንኳን ደስ ያላችሁ አይባልም፣ የደስታ ወሬ የለምና። ነገር ግን እናንተ ቀደም ሲል እንደገለጽኩት በዚህ ትግል ውስጥ በዚህ ዓለም አቀፍ መጎዳት ውስጥ መላውን ዓለም እያገለገላችሁ አርበኛ ሆናችሁ እየቀጠላችሁ ያላችሁበት ጊዜ ሆኖ ነው እየታየ ያለው በመላው ዓለም እና በዚህ በኩል እየሰራችሁ ላላችሁት ስራ እንኳን ደስ ያላችሁ፣ እግዚአብሔር ይስጥልን። እርስዎም ለጊዜው ይህንን ማብራሪያ ስለሰጡን፣ ጊዜውን ስለሰጡን እግዚአብሔር ይስጥልኝ፣ አመሰግናለሁ።
በጣም አመሰግናለሁ ሰለሞን፣ በጣም አመሰግናለሁ።
ከ ከአቶ ንጉሥ ወርቁ ጋር ያደረግነው ጭውውት የተቀረጸው ሁለታችንም በየቤታችን ሆነን በቢ ላይቭ ቪዲዮ ነበርና ሙሉን የቪዲዮ ውይይታችንን ከፌስቡክ ገጻችን ማየት መስማት ይቻላል። አንዳንድ መረጃዎችና አሃዞች ተለውጠው ሊሆን ይችላል። ለድምጽ ጥራት ይቅርታ ጠይቃለሁ። እባካችሁ አትጨባበጡ፣ አትተቃቀፉ፣ ግርግር መሃል አትቀላቀሉ፣ አትተራመሱ፣ አትገፋፉ፣ በአካል ተራራቁ፣ ቢያንስ 1 ሜትር ራሳችሁን ጠብቁ። ለምንም ነገር ቢሆን የበረታ አቅም ያላቸው ሃያላን ምንምና ማንንም የሚደፍራቸው የማይመስል አገሮች ያሉበትን ሁኔታ አስተውሉ። ኢትዮጵያ ውስጥ ኮሮና ቫይረስ አለ። ኢትዮጵያ ውስጥ ኮቪድ-19 አለ። ኮሮና ቫይረስን ማቆም ቀላል ነው። መፍትሄው እንዳይተላለፍ ማቆም ነው። የሚተላለፈው እንደ ጉንፋን ነው። እንደ ጉንፋን ግን በአንድ ሳምንት ጥሎን አይሄድም። ኮቪድ ይገድላል። ኮቪድ ይገድላል። ኮቪድ-19 በአጭር ጊዜ ውስጥ ትንፋሽ አሳጥቶ ይገድላል። የውስጥ አካላትን ያበላሻል፣ ከስራ ውጪ ያደርጋል። ማንንም አይመርጥም፣ እርስዎንም። ኮሮና ቫይረስ መኖሩን ማወቅ ብቻ ግንዛቤ ብቻ አይበቃዎትም፣ አያድንዎትም። እውቀት ያድናል፣ መረዳት ያድናል፣ ተግባር ያድናል። ስለ ኮሮና ቫይረስ በግልጽ ይነጋገሩ። ደህንነትዎን ጤታ አሳልፈው አይስጡ። መረጃዎችን ከታመኑ ምንጮች ብቻ ያገኙ። ባለሙያዎቹና ባለሥልጣናቱ የሚሉትን የሚነግሩትን ያዳምጡ። ምክሮቻቸውን ይከተሉ። ህመም ከተሰማዎ ሳይደናገጡ ሳይረበሹ ሌሎችን ላለማነካካት እየጠበቁ የጤና ባለሙያ ፈጥነው ያገኙ። እርስዎን ለመርዳት ብዙዎች ራሳቸውን ሰጥተው ተሰልፈዋል። እርስዎ፣ አንተ፣ አንቺ አሁን እየሰማኸኝ አጠገባችሁ ኮሮና ቫይረስ አለ። እጅህ ላይ እጅሽ ላይ ኮሮና ቫይረስ አለ። የያዝከው የያዝሽው ዕቃ ላይ ኮሮና ቫይረስ አለ። የተደገፍክበት የተደገፍሽበት የነካኸው የነካሽው ነገር ላይ ሁሉ ኮሮና ቫይረስ አለ። በአይን አይታይም። ኮሮና ቫይረስን ኮቪድ-19ን ማቆም የገሌ የዚያኛው ሰው አይደለም። በግል በተናጠል የአንተ ኃላፊነት ነው፣ የአንቺ ኃላፊነት ነው። አትታመም፣ አትታመሚ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ወደ ተከታዩ ቅንብራችን እንለፍ። እናቷን እያስታመመች ያለች ልጅ። ዩናይትድ ስቴትስ ሳውት ዳኮታ ግዛት ውስጥ በሚገኘው ስሚዝፊልድ ስጋ ማምረቻ ውስጥ 800 ሰው ለኮሮና ቫይረስ ተጋልጧል። 2 ሰራተኞቹ በኮቪድ-19 ምክንያት ሞተዋል። ከተጋላጮቹ መካከል ያገገሙ ያሉ ብዙ ኢትዮጵያውያንና ኤርትራውያን አሉ። የ17 ዓመት ዕድሜዋ ላይ የምትገኘው ሃናን ሙስጠፋ እናት የስሚዝፊልድ ሰራተኛ ናቸው። ከኮቪድ-19 እያገገሙ ናቸው። ሃናን እያስታመመቻቸው ነው። ጽዮን ግርማ አነጋግራታለች። አዳምጧቸው።
እግናለን ፈቃደኛ ስለሆንሽ ስለ እናትሽ ልትነግሪን እንዲሁም ደግሞ ስላሳለፋችሁት ጊዜ ልታጋሪን ስለመጣሽ በጣም እናመሰግናለን። እስቲ ስምሽን ንገሪኝ።
እሺ፣ መጀመሪያ በጣም የምፈልገው አመሰግናለሁ ለማለት ነው ለዚህ ድል ስለሰጠሽን። ስሜ ሃናን ሙስጠፋ ነው።
ሃናን በጣም በድጋሚ እናመሰግናለን። እንግዲህ እናትሽ ሰብለ ወንጌል ከኮሮና ቫይረስ አገግማለች፣ አሁን ደህና ነች። ግን እንደው ታማ በመጣች ጊዜ እንዴት አሳለፍሽ የነበረውን ሁኔታ?
የታመመችው ወደ ቅዳሜ እሁድ ነበር እና እኔ በዛ ሰዓት ስራ ነበረኝ እና ሰኞ በጣም አማት ጠዋት ስራ ልትሄድ እኔም አብሬ ስራ ልሄድ ሰኞ ጠዋት ነው መሰል በጣም አማት መሄድ አለብኝ ብላ ሆስፒታል ሄደች። ከዛ ስትሄድ አይ ዝም ብሎ ሲምተም ነው እንጂ ያለሽ እንደዚህ ቴስት ማድረግ አንችልም፣ ዝም ብለሽ የቤትሽ ቁጭ በያለዋል። የዛ ቀን ሰኞ ቀን የሚሰራ ነበርኩ እና ስራ ስሄድ አብረን ወጣት ነው አሁን መፈተን አለብን እና ብለውኛል። ከዛ ሁሉ ሰው እሷ ምን ሆናለው ይሄ ይዘን አልተሰማኝም። እሷም ተፈትና መጣች። ለአምስት ቀን ነው ምናምን ነው ያሏት ፈተና ሪዛልቱ እስኪመጣ እና ለሶች አምስት ቀኖች ሩማ ነበረች። እኔም ሩሜ ነበርኩ። ግን ብዙ ምንም አልነበረኝም። ለሰንዲላት ነው እንዲህ ሩማ ሲያልፋት
ለአምስት ቀን ስንከባከባት ብዙም ያለችውን ነው እንጂ ያረኩላት እኔ ይሄን አድርጊ ይሄን አድርጊ አላልኳትም። እሷን ጠይቀችኝን አድርጌላታለሁ። ግን እንትን ካወቀች በኋላ እንደታመመች ያኔ ነው ትዝ ያለኝ። በስነስርዓት አድርጌ ይሆን እሱ ብቻ ይበቃል ወይስ መሆን ነበር ማድረግ ብዬ የነበረብኝ ምናምን ብዬ ጨንቆኝ ነበር። ለት
እንዴት ነው የምትሆነው ምናምን ብዬ ጭንቅላቴ በቃ በጣም ጠነ።
በጣም ያሳሰበኝ እንትን ባትልስ ባትድንስ እሱ ነው ያሳሰበኝ። ለምን እውነት ነው እያረኩ ላይ በስነስርዓት እያረኩት ነው ከዚህ በላይ ትፈልግ ይሆን? ዝም ብዬ ማድረግ የነበረው ሩሜ መቀመጥ ስትፈልግኝ እሰጣታለሁ፣ ግን ከዛ በላይ ያረኩት በጣም ብዙ አልመሰለኝ። ብለኔ ያ ይሁን በቃ ይሁን ነገር የጎደለን ይመስለኝ።
ያሳለፍሽው አምስቱ ቀን አስጨነቀሽ?
ያ በስነስርዓት ነው ያረኩት ወይስ ዝም ብዬ በሲሬስ የወሰድኩት አልመሰለኝ።
ከዛ በኋላ ምን አደረግሽ?
ከዛ በኋላ ሞር እንትን ሆንኩ። ሞር በቃ አሁን መጨቅጨቅ ጀመርኩ። አሁን መብላት አለብሽ፣ አሁን መጠጣት አለብሽ፣ በላይ መደወል፣ እንዴት ነሽ አሁን ምናምን። ግን አሁን ያኔ እየተሻላት እየሄደ እኔም ልብ እያረፈ
ግን በጣም አስጨንቆች ነበረ ሁኔታዋ።
አዎ አስጨንቆኝ ነበር። ትምህርት ቤት ምናምን እየሰራው ነበረ ሪዘልቱ ከመምጣቱ በፊት። ግን ከመጣ በኋላ በቃ ጭንቅላቴ መስራት አቆመ። ኮምፒውተሬ ላይም ብሄድ በቃ ማስበው በቃ አሁን ምን ትሆናለች፣ ደህና ትሆናለች ወይ ጭንቀቱ።
በምንድን ነበር የምታነጋግሪያት?
እደውልላት ነበር ፌስ ታይም። ጠዋት ጠዋት እደውልላት አለው የሆነ ነገር ከፈለገች ምን ትፈልጋለች ማምላት ነበር ካሳለች ላምጣልሽ ምን ላምጣልሽ።
አንቺ ለራስሽ አልፈራሽም? እንግዲህ መጀመሪያ አብራችሁ ስለነበራችሁ አንቺ ለራስሽ ስጋት አላደረብሽም ወይም የህመም ስሜት ነበረሽ እንደዚህ?
እኔ ለአንድ ቀን ምናምን ትንሽ ራስ ምታት ነበረኝ፣ ግን በጣም ብዙ ኖቲስ አላረኩትም። ግን የእሷ በቃ እሷ መንከባከብ ጭንቅላቴ ላይ ስለነበር ህመሙ ራሱ ከአንድ ቀን በኋላ ጠፋ። ለአንድ ቀን ግን
ምን ታረጊ ነበር ስትጨነቂ? እንግዲህ ልጅ ነሽ ገና 17 ዓመትሽ ነው አይደል? 17 ዓመትሽ ነው ልጅ ነሽ። ምን እንደው በቃ ስትጨነቂ ምን ታረጊ ነበረ? የምትደውይበት የምታነጋግሪያት ዘመድ አላችሁ?
እኔ ጓደኛዬ ምናምን ደውልላት ነበር።
ጓደኛዬ ነበረችኝ አብራኝ የምትሰራ፣ ስሟ አማሊ ነበር። የእሷም እናት በአጋጣሚ ይዟት ነበር እና እንደዋወል ነበር ቀን በቀን እንደዚህ አርጊ ሳይሆን እንደዚህ አርጊው ያየነውን ነገር በኢንተርኔትም ሰርች እያደረግን እና እንወያይ ነበር። እዚህ አርጊ እንደዚህ አርጊ ሳይሆን እንደዚህ አርጊው ምናምን። እሷ ኩናማ ነበረች፣ ከኤርትራ ነበር የመጡ።
ለእሷ ታካፊ ነበር ሀሳብሽን?
እንደዚህ ከዛ እንደዚህ ጅንጅብል አድርጌ እሱ ሄልፕ አድርጓታል ምናምን ምናምን እየተባበል ነበር።
ትምህርትሽን ግን በዛ መሀል ትምህርትሽን ትከታተይ ነበር?
ፖዘቲቭ ሆነ በኋላ ትንሽ እንትን ሆነ። ትንሽ መጨነቅ ጀመርኩ። ለምን ፎከስ ማድረግ አልቻልኩ? እንደትም ኢሜይል አረኳቸው። አሁን እናቴ አሟታል እና ስራውን መስራት ምችላል አይመስለኝም፣ ትንሽ ሰዓት ስጡኝ ምናምን አልኳቸው። እግዚአብሔር ይመስገን ቲቸሮች እሺ ችግር የለውም የምትፈልጊውን ሰዓት ውሰጂ እኛ አለን፣ ከፈለግሽ የሆነ ነገር ደውይልን ምናምን ብለው በጣም
ምግብ ታበሲ ነበረ። ትችያለሽ ምግብ ማብሰል?
አሁን ቻልኩ። አሁን እሷ ከገባች በኋላ ጾምም ስለነበር የሆነ ወጥቼ ምናምን ማምጣትም ስላልቻልኩ የቤት ዝም ብዬ ኪችን ውስጥ መጥፋት።
ግን ትሰሪያለሽ?
ያ መስራት ያ ጀመረ።
ለምንድን ነው መጫወት የምለው? ሰርታችሁ ትበያለሽ አይደል? አንቺን ትበያለሽ እናትሽንም ታበያለሽ።
ያ ግን አሁን ጾም ስለሆነ የጾም ምግብ እንጀራ ነው። ፌስታይም አድርጌ አሁን ምንድን ነው ማድረገው? ይሄ ምን ይመስላል? አሪፍ ነው ምናምን የእሷን።
በጣም የሚያስጨንቅሽ የነበረው የእናትሽ ነገር ምንድን ነበረ? በሰዓቱ
ባይሻላትስ ነበር ላት ምንድን ነው ማድረግ? እኔ ምን ላድርግላት? እኔ ብቻ ነኝ ያለዋት። እኔ በስንሳት ካላረኩት እሷ ምን ትሆናለች? ምን ያልኩ ጨነቅ።
እሷ ደግሞ ለአንቺ ነበር የምትጨነቀው?
አዎ።
በጣም ከባድ ጊዜ አሳለፍኩ የምትይው ቀን ምን ነበረ? በነዛ 14 ቀናቶች
አርብ ዕለት ይሆናል ቴስት ሪዛልት ቀን። እኔም ያኔ ነው በጣም የከበደኝ። ሁሉ ሰው እሷን መያዟን በጣም ገረመኝ። ትንሽ አለቀስኩና በቃ የማርያም ስላለኝ ሩሜ ውስጥ እሷን ዞር ብዬ በቃ መጸለይ ጀመር።
ምን ብለሽ ጸለይሽ?
ጸለይኩ ይሄ በቃ ይሄን ህመም አውጣልን፣ ከሰውነታችን ከሀገራችን ከአለሙ አውጣልን በዚህ በጾም።
አሁን እናትሽ ደህና ሆናለች፣ ሳሎን ወጥታለች። ትላንትና ምን ተሰማሽ
በጣም
ስታያት?
አሁን አንድ ሩም ውስጥ መታየት ጀመረን። እሱ በጣም ትልቅ ነገር ነበር ለኛ።
እግዚአብሔርን በጣም ነው ያመሰገንኩት። እንደገና ራሷ ስትሆን ደስ አለኝ።
በመሀል ስራ ነው ያልሽኝ? ስራ ትሰሪያለሽ?
እሰራለሁ ፓርታይም።
ፓርታይም ማለት በትርፍ ጊዜሽ?
አዎ፣ ከትምህርት ቤት በኋላ እና በቅዳሜና እሁድ።
17 ዓመትሽ፣ ትምህርትንም ስራም እንዴት አድርገሽ ታስኬጀዋለሽ?
አንዳንዴ ይከብዳል፣ ግን እንትን እለዋለሁ፣ ኮንትሮል አድርገዋለሁ። ምን አለኝ እስከ 9 ሰዓት ለምሰራ ማታ ሆምወርኬ ምናምን እሰራለሁ እና ሰዓቱን በስነ ስርዓት እጠቀመዋለሁ።
እናትሽ በታመመች ጊዜ ግን ስራ ትሄጂ ነበር?
ኖ፣ ደውዬ አልችልም፣ እሷን ቴኬር ማድረግ አለብኝ። ፖዘቲቭ ናት ስላቸው አውቶማቲክሊ 3 ሳምንት ሰጡኝ።
ምን ነበር የምትሰሪው?
ግሮሰሪ ስቶር ሰራ ነበር ውስጥ እንትን አላቸው ትንሽ የቻይኒዝ ምግብ ኤክስፕረስ ነበራቸው። እዛ ነበር ምሰራ።
አማርኛሽ በጣም ጥሩ ነው። ከኢትዮጵያ አብረሽ አንቺም ከአምስት ዓመት በፊት ነው ከእናትሽ ጋር የመጣሽው?
አዎ፣ አብሬያት የመጣው።
በጣም በጣም እናመሰግናለን። እንኳን እናትሽን ምሮ አይን ላይ ለመታየት አበቃችሁ። እንደው ለኢትዮጵያውያን ባንቺ እድሜ ኩያ ላሉ ከአንቺም እድሜ በላይ ለሆኑ እንግዲህ 14 ቀን በጭንቀት አሳልፈሻል እናትሽን በአንድ ክፍል ውስጥ ሆነሽ እና ምትዩ ነገር አለሽ?
እኔ የምለው ነገር በቃ እግዚአብሔር ጥሩ ነው፣ እግዚአብሔርን አመስግኑ ለዚህ ሁሉ። እኔ እንደዚህ ይሄ በጣም በጣም የረዘመ 14 ቀን ነው፣ ከዚህ የረዘመ ነገር አልነበረም። እና እኔ የምለው ለኢትዮጵያ ሕዝቦች በቃ እግዚአብሔር አመስግኑ፣ ለኛ ከሱ በላይ ማንም የለም።
እናትሽ ብቻዋን ያሳደገች አይደል?
አዎ፣ ብቻዋን ያሳደገች።
እንዴት ነው የምትገልጪው ፍቅሯን?
ፍቅሯ እንደ ጓደኛዬ ናት። እሷም በቃ እንደ እህቴ ናት። እና ምናምን ሚስጥር ምናምን ቢኖረኝ እሷ ላይ ነው መሄድ፣ እሷን ነው መነግራት። በቃ እንደ ጓደኛ።
በጣም እናመሰግናለን። በትምህርትሽ እንዴት ነሽ? ጎበዝ ነሽ?
እላለሁ።
እሺ፣ አናን በጣም እናመሰግናለን። አድገሽ ትልቅ ልጅ ሆነሽ ትልቅ ደረጃ እንደምትደርሺ ተስፋ እናደርጋለን። እናትሽን ደግሞ የበለጠ ምሯት፣ ስራዋንም እንግዲህ ተመልሳ ተሳክቶላት ትልቅ እድል እንዲኖራችሁ እመኛለሁ። እግዚአብሔር ይስጥልኝ። አመሰግናለሁ።
አመሰግናለሁ ጽዮን። ለትኩስ የኢትዮጵያና የአካባቢዋ ዜናዎችና ዓለም አቀፍ ዘገባዎች ዌብሳይታችንን ይጎብኙ። ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን እኛም ዋሽንግተን ዲሲ፣ ሜሪላንድ፣ ቨርጂኒያ ያለን አዘጋጆችና አቅራቢዎች በየዕለቱ ስራችን ላይና ከእናንተ ጋር ነን። amharic.voanews.com ወይም ማህበራዊ መገናኛ ገጾቻችን ላይ VOA Amharic ብላችሁ ተከተሉን። Facebook, Twitter, Instagram, YouTube ላይ ያገኙናል።
ህይወት የሚለውጥ ተግባር ይፈጽሙ። ለመረዳዳት፣ ለመተጋገዝ እጅግ የላቁ ተግባራትን የሚሰሩ ድንቅ ሰዎችን በማውጣትና በማክበር የሰዎችን ህይወት የሚለውጥ ተግባር ይፈጽሙ።
በኮሮና ቫይረስ ቀውስ ውስጥ በየማህበረሰቦቻችን የጎላ ተግባር ስለፈጸሙና መሪነታቸው
ወደ ተከታዩ ዘገባ
ስላገኙዋቸው መደበኛ ሰዎች ይንገሩ።
ጎረቤቶቹ ናቸው?
ባልደረቦቹ ናቸው?
አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞቹ ናቸው?
የጤና ሰራተኞች፣
አስተማሪዎች፣
ተማሪዎች፣
ባለሱቆች፣
የማህበረሰብ ተሟጋቾች፣
የሃይማኖት መሪዎች፣
አርቲስቶች፣
በአካባቢው ያሉ በጎ ፈቃደኞች ናቸው?
ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም VOA Leaders at voanews.com VOALEADERS at voanews.com ይግቡና ያስፍሩ።
የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን።
ስሞን፣ የስልክ ቁጥሮን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኙዎታል።
በዚህ ሁሉ ውስጥ ሁላችንም አብረን ነን።
ኮሮና ቫይረስ ከተቀሰቀሰበት ጊዜ ጀምሮና ዓለምንም እያዳረሰ በሄደባቸው ባለፉት 4 ወራት ውስጥ ለድፍን ዓለም መረጃውን በማድረስና ዕውቀትም እንዲሰፋ በማድረግ የአሜሪካ ድምጽ የጎላ ሚና እየተጫወተ ይገኛል። የአሜሪካ ድምጽ በራዲዮ፣ በቴሌቪዥንና በኢንተርኔት በዌብሳይቶቹና በተለያዩ የማህበራዊ መገናኛ መረቦቹ በየሳምንቱ ከ270 ሚሊዮን በላይ የሆነን አድማጭ ተመልካችና አንባቢ ነው እየደረሰ ያለው። ይህ የቪኦኤ ታዳሚ ዛሬ በዓለም ገናና የሆኑት ሲኤንኤን፣ ኤምኤስኤንቢሲ እና ፎክስ ኒውስ ያሏቸው ተመልካቾችና ተከታዮች ተደምረው በ10 እጥፍ የሚልቅ ነው። ቪኦኤ በዓለም ዙሪያ እጅግ የሚደመጥ የሚታመንና እጅግም የሚከበር ግዙፍ የሚዲያ ተቋም ነው እና ዓለምን ከኮቪድ-19 ለመታደግ እየተደረገ ባለው መረባረብ ውስጥ ምን እየሰራ ነው? የአፍሪካ ቀንድ አገልግሎት ማኔጂንግ ኤዲተርን ትዝታ በላቸውንና የአፍሪካ ዲቪዥን ዳይሬክተሩን ንጉሴ መንገሻን ሰሞኑን አወያይቼ ነበር። ሁላችንም በየቤቶቻችን ሆነን በቢ ላይቭ ቪዲዮ ነው ያገኘዋቸው። ሐሳቦቻቸውን ያካፍሏቸዋል። ከትዝታ ሰላምታ ልነሳ።
እሺ ሰለሞን፣ አመሰግናለሁ ከአድማጮቻችን ጋር ስላገናኘህን። እዚህ በዳያስፖራም ያሉት በሀገር ውስጥም ያሉት፣ እኔ በበኩሌ በቅድሚያ እንኳን አደረሳችሁ፣ እንኳን ጾመ ልጓሙን ፈታላችሁ እላለሁ። እንኳን አደረሳችሁ።
እንኳን አብሮ አደረሰን ትዝታ፣ አመሰግናለሁ። ወደ ንጉሴ መንገሻ ደግሞ ልውሰዳችሁ።
እኔም በበኩሌ እንደዚሁ ለመላ አድማጮቻችን በኢትዮጵያ ለሚሆን በዳያስፖራ የክፍለ ዓለማት ለሚገኙት እንኳን ለብርሃነ ትንሣኤው አደረሳችሁ ላለሁኝ። ይሄ በዓል እርግጥ የወትሮ አይነት በዓል አይደለም። ድሮ የለመድነው ቤተሰብ ዘመድ ተሰባስቦ ወዳጅ ተሰባስቦ ቤተክርስቲያን በሄደን ብረን ጸልየን ቅዳሴ አሳልፈን ያሳለፍንበት ጊዜ አይደለም። በየቤታችን የተወሰነ ነው እና የተለየ ጊዜ ደግሞ በመላው ዓለም የመጣ ስለሆነ የአውሮፓውያን ዘመን አቆጣጠር የፋሲካ በዓል መልክ ነው ያለፈው። እሱም መቀበላለች እና ከዚህ የተሻለ ጊዜ ደግሞ መጸለይ ነው። ደግሞ ይሄ ፓንዴሚክ ወረርሽኝ የሚጠፋበትን መንገድ በጋራ መዋጋት አስፈላጊ የማምነው። እንኳን አደረሳችሁ።
አቶ ንጉሴንም ስለ ሰላምታው፣ ስለ መልካም ሀሳቡና ስለ መልእክቱ አመሰግናለሁ። የአሜሪካ ድምፅ ከአንድ ወር ጥቂት ረዘም ላለ ጊዜ ህንፃውን ለቆ ሰራተኛውን ማለቴ ነው ከተወሰኑ እዚያ መኖራቸው እጅግ አስፈላጊ ነው ከተባለ ባልደረቦቻችን በስተቀር ከየቤቱ ነው እየሰራ ያለው ሁሉም። ስለ እንዲህ አይነት ቀድሞ ተሞክሮ የማያውቅ ስለ መሳካቱም እርግጠኛ ያልነበርንበት አሰራር የማይታይና በርቀት ያለ የዜና ክፍል ወይም ቨርቹዋል ኒውስ ሩም ስለ ቀድሞ ሐሳቧ ስለ ፈተናዎችና ስኬቶች እንድታጫውተን እንድታካፍለን ደግሞ ትዝታን ጠየቀዋት።
እሺ አመሰግናለሁ። ስለኛ እንዴት እንደሸፈን እንዳለን ከመግለጼ በፊት ግን ስለ ራሱ ስለ ቫይረሱ ዓለም ላይ ያደረሰ ስላለው የኛም ስራ ላይ ያሳደረ ስላለው ጫና በእኛም ብቻ ሳይሆን በአጠቃላይ በዓለም ላይ በአሜሪካ እንዲሁም በኢትዮጵያ ስለሚካሄደው እንዲሁ ለማለት ያህል አንደኛ ለኔ አስቤውም አልሜውም ዓለም ደግሞ እንዲህ ይሆናል እዚህ ደረጃ ላይ ይደርሳል የሚል ግምት ኖሮኝም አያውቅም እና ለኔ በጣም አስደንጋጭና እጅግ አሳሳቢ ነው። አሁንም ድረስ አሳሳቢ ነው። በስራችን ረገድ የዛሬ ወር ገደማ ነው እንግዲህ ማርች 17 ጀምሮ ነው ከቤት መስራት የጀመርነው። የሬዲዮ ስራን ከቤት መስራት የሚለው ነገር እኔ ታስቦኝም አያውቅም። ከ30 አመታት በላይ ነው ሬዲዮ ውስጥ የሰራሁት። እርግጥ ነው ፍሪላንስ የሚያደርጉ የራሳቸውን ስቱዲዮ እንዲሁ አደራጅተው እንደሚሰሩ አውቃለሁ፣ ግን አስቤውም አልሜውም አላውቅም። እንዴት ተደርጎ ነው ከቤት የሚሰራው የሚለው ነው መጀመሪያ በአእምሮ የመጣው። እናም አስቀድመን ሰለሞን አንተ እንደምታውቀው ፕሮግራማችንን አዳዲስ ወይንም ትኩስ ዜናዎችን ለማሳለፍ ካልቻልን ብለን የነበሩ ፕሮግራሞቻችንን አዘጋጅተን ቁጭ አደረግን። ከአሁን በፊት ያሳለፍናቸውን ወይንም ጥሩ የምንላቸውን በአድማጮች ተወደዱ የምንላቸውን እንደገና አዘጋጅተን አስቀመጥን እና መስሪያ ቤቱ አስቀድሞ ይነግረን ነበረ ምናልባትም ከቤት ሆነን እንሰራ ይሆናል ወይንም ሰው ይቀነስ ይሆናል ወይንም ደግሞ ቢሮአችን ይታጠብ ይሆናል በኬሚካል እየተባለ በጣም ብዙ ጊዜ ነው ሲነገረን የነበረው። ከዛ በኋላ ስንጀምረው አስቸጋሪ ነበረ መሳሪያዎቹንም መልመድ ከቤት መስራት። ከዛ ግን እነቱን ለመናገር ላሳጥረውና ሁኔታውን በየዕለቱ የምናቀርበው እንደውም ሽፋኑ ዘገባዎቹ የኮሮና ቫይረስንም ሆነ አብይ የሆኑ የፖለቲካ ጉዳዮችን የኢኮኖሚ ጉዳዮችን ያካተቱ በየለቱ በዓለም ላይ የሚከሰቱትን ጉዳዮች ያጠናቀርን ለማቅረብ ይችላል። አንድ እንደው ለአድማጭ ለመግለጽም ወደው እንደውም አሁን አንድ ሰዓት ተኩል በፊት ከምንጨርስበት ጊዜ ነው ፕሮግራማችንን ከምናሰራጭበት ጊዜ አንድ ሰዓት ተኩል ቀደም ብለን ነው መጨረስ ያለብን እና ጋዜጠኞቹ ባልደረቦቼ እነ ሰለሞን የተቀሩትም ሁሉ በትጋት እንደሚሰሩ የዜናችንም ጥራት የተጠበቀ እንደሆነ ነው እኔ የምናገረው። እንግዲህ ሌላው ከአድማጭ ነው ሁሉ ጊዜ ግምት የምንወስደው ወይንም ዳኝነት የሚያሳልፈው አድማጭ ነው እና ይሄንን ነው የምለው።
ወደ ዲቪዥኑ ዳይሬክተር አቶ ንጉሴ ደግሞ ልዙር። የቪኦኤ የአፍሪካ ዲቪዥን ግዙፍ የሆነ ክንፉ ነው።
አዎ ሰለሞን፣ ቮይስ ኦፍ አሜሪካ በመላው በኤጀንሲው በ47 ቋንቋ ለመላው ዓለም ፕሮግራም ያስተላልፋል። በስቱዲዮ ነበር ይሄ የሚሰራው፣ ከቢሮ ነበር የሚሰራው። ወደ አፍሪካ ብቻ ከ47ቱ 17 ቋንቋ ወደ አፍሪካ ይተላለፋል። ትዝታው ላይ የጠቀሰችው አማርኛ፣ አፋን ኦሮሞና ትግርኛ ነው። ከዚህ ተጨማሪ ከ14 የሚሆኑ ቋንቋዎች አሉ። ከእንግሊዝኛ፣ ፈረንሳይ፣ ሀውሳ፣ ስዋሂሊ፣ ሶማሌ እያል የዛን ያህል የሚሆኑ ቁጥሮች ያላቸውን ፕሮግራሞች ነው የምናሰራጨው እና ደግሞ በጠቅላላ በድምሩ ቪኦኤ 1350 1400 የሚሆን ሰራተኛ አለው። የአፍሪካ ዲቪዥን 240 የሚሆን ሰራተኛ አለው እና ኢማጂን አርቱ ልታሰቡ ሞክር፣ ወይም አድማጭ ሊያሰቡት ሞክሩ። ይህን 240 ሰው አስገብተን ከቤቱ ምንም ያልተቋረጠ ፕሮግራም እንዲያስተላልፍ ነው ያደረግ ነው እና መጀመሪያ እውነትም ትዝታ እንዳለችው የማይታለም ነገር ነበር። እንዳውም ትዝ ይላችሁ እንደሆን ብዙ ዓመታት ስንሰራ ክረምት ከፋ ብሎ በረዶ ከጣለ እና አንድ 12 ኢንች 24 ኢንች 30 ኢንች ከጣለ ትራፊክ ሁሉ ስለሚዘጋ ቢሮ መሄድም ያቅተናል እና የተወሰኑ የቻሉ ኳት ነው የገቡና ወሬ አድርገው ሙዚቃ ደግመው። ይሄ ፓንዴሚክ አንዳንድ ጊዜ እውነትም ችግር፣ መከራ አዲስ ፍቱ የሆነ ሀሳብ ይወልዳል፣ አዲስ ዘይቤን አዲስ ዘዴን ይወልዳል እና ቴክኖሎጂ ከመጣ ወዲህ ይህን ሁኔታ ለውጦታል። አሁን በእውነትም ትዝታ እንዳለችው በምንም ታምር ከቤት ይህን ያህል ፕሮግራም ፕሮዲስ ይደረጋል ተብሎ አይታወቅም። ሬዲዮ ብቻ አይደለም፣ የቴሌቪዥን ፕሮግራም እንደዚሁ ከቤት ነው ፕሮዲስ የሚደረገው። ማለትም አንከር የሚሆነው ወይም የቴሌቪዥን ፕሮግራም አስተናጋጁ ቤቱ ስቱዲዮ ይሰራለታል። ባክድሮፕ ግራፊክ ተሰርቶ ከታታሚ ያገብቶ አንድ ሰው ከዛ ይሰራል ማለት ነው። በትዝታን እንጀምረው በአማርኛና በአፋን ኦሮሞ ትግርኛ እንወሰድ። እሷ ማኔጂንግ ኤዲተር ነች። አፋን ኦሮሞ ትግርኛም አማርኛ የሚሰሩ ታላንቶች ሜሪላንድ፣ ዲሲ፣ ቨርጂኒያ ናቸው። ከየቤታቸው የሰሩትን ፕሮዲሰሮች ጋር ይልካሉ። እነዚህ ፕሮዲሰሮች ደግሞ ከአዲስ አበባ እና ከመላ ኢትዮጵያ የሚመጡት ሪፖርተሮቻችን የሚልኩት ዘገባ ሳይቀር ኤዲት ተደርጎ ድምፁም ይሁን ቪዲዮም ካለ ኤዲት ተደርጎ ለፕሮዲሰሮች ነው የሚላከው። ፕሮዲሰሩ ናቸው መስመር አስይዘው ባለው ላይና ዜና ይቀድማል። ቀጥሎ የሀይላት ትንተና አለ። ከዛ ሲያብ ይቀርባል። ከአዲስ አበባ ይመጣል። ከባህር ዳር ይመጣል። ከድሬዳዋ የሚለው መልክ ይዞ ተዘጋጅቶ ነው የሚሄደው እና እሱ ስቱዲዮ በሚደርስበት በማስተር ኮንትሮሉም ይተላለፋል ማለት ነው። እኛ በደንበት ማለት ነው። ሶሻል ሚዲያም እንዲህ ነው። እንዲያውም ስንለማበድ በሶሻል ሚዲያ ነው። ሶሻል ሚዲያ ቀደም ብሎ ቤቱ ገብቶ ከቤቱ ነበር የሚሰራ ብዙ ሰው። አሁን ሶሻል ሚዲያም ሬዲዮም ቴሌቪዥኑ ከቤታችን ነው ፕሮዲስ የምናደርገው እና ምንም ፕሮግራም ሳያቋረጥ ነው። በሌላ በኩል ደግሞ የፕሮግራማችን ይዘት በሙሉ እዚህ ፓንዴሚክ ላይ ኮሮና ቫይረስ ላይ ኮቪድ-19 ተብሎ የሚጠራው ላይ ሊሆን እውነትም አሁን ዋይሮቹን ብናይ ሮይተር፣ ኤፍፒ እዚህ ሀገር ያሉትን የሚዲያ አውትሌቶች ብናይ የሚያደርጉት ብጊዜ ዘገባቸው በዚህ ላይ ነው የተባለው ያሉት። እኛም እንዲህ ነው የምናደርገው። በእውነትም ደግሞ ይህ መንግስት ብቻውን የጤና ባለሙያዎች ሐኪሞች ብቻቸውን ሳይሆን ሁሉም ህዝብ ተባብሮ መንግስትም የጤና ሙያትም በዚህ መስ የተሰለፉትም ህዝቡም ተባብሮ መዋጋትና ማስቀረት ያለበት ነው እና በዚህ ረገድ ይህኛ ህይወት እየለወጠ ነው። እኔ ለምሳሌ አሁን ቤት ነው ያለሁት። ባለቤት ያለች አንድ ወንድ ልጅ ያለ ቴሌቪዥን ውስጥ ነው የሚሰራው። እሱም ከቤት ነው የሚሰራው። ከዛ ባለቤት ያለች የሱ ያዝላለች። ከቤት አንወጣ። ዋና ክፍት የሆኑት ቦታዎች በአካባቢያችን ትላልቅ ሱቆች ናቸው። የምግብ ሱቆች፣ ፋርማሲ፣ የእሳት አደጋ ኦፍኮርስ ሆስፒታሎች፣ እነዚህ ናቸው እና አስፈላጊ ሁኔታዎች ብቻ ናቸው። ስለዚህ በዚህ አይነት በተወሰነ መንገድ ነው የምንቀሳቀሰው ማለት ነው። ህይወታችንም ለውጦታል ማለት ነው።
ዛሬ እንዲህ ተስተካክሎ ጊዜውን ጠብቆ ይሄድ እንጂ ሁሉም ነገር ደግሞ እንዲያው አልጋ ባልጋ አልነበረም፣ አይደለምም። ለመሆኑ ለአንድ አዘጋጅ አንድ የስራ ቀን ምን ይመስላል? የተከበራችሁ አድማጮች፣ ጊዜው አልበቃለ። ለዛሬ እዚህ ጋ ገታ ላድርግ። ከሰሞኑ ቀሪውን ይዤላችሁ መለሳለሁ። ለረመዳን ይህንን ናሽድ ልጋብዛችሁ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። ሰሎሞን አባተ ነኝ ያስተናገድኳችሁ። በመላ ባልደረቦቻችን ስም ልሰናበት። በነገ ምሽት ዝግጅታችን እንገናኝ። ለዛሬ ሰላም ተደናገረ። Ramadan, 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 Ramadan. Awal rahma, aslan nadunkar. Yerada barakam, nasrata kunakar. Sunata izanam, dua ikwadam. Yetachi no chuni. Alhamdulillah, Allah has given us Ramadan and more hasanat kabal. The kona gadrib, sila the kola fa. Ramadan nauna, ye mu'minu tisfa. Ramadan, 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 Ramadan. Ramadan, 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 Ramadan. Ya wara aful walaka, khair al-asra rasul laka. Ya maghfira abrad mazosa, ya miyawata. Ramadan, Ramadan, Ramadan.
ለደካማው ዘካ ቦታ አለው።